አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የህዳር 28 2009 ዓ.ም የዜና እወጃችንን ነው። ቅዱስ አባታችን ፍራንቸስኮ በትላንትናው ዕለት ማለትም በህዳር 27 2009 ዓ.ም በቅድስት ማርታ የጸሎት ቤት ባሳረጉት መሥዋዕተ ቅዳሴ ወቅት ባሰሙት ስብከት እግዚአብሔር ርኅሩዕ መሆኑን የማያውቅ ክርስቲያን የክርስትናን እምነት ዋነኛ እሴቶችን አያውቅም እንደ ማለት ይቆጠራል ማለታቸው ተገለጸ። በዕለቱ በተነበበው የወንጌል ቃል ላይ ጠፍቶ ስለተገኘው በግ ምሳሌ ያወሳ የነበረ ሲሆን ቅዱስነታቸው በዚህ ምሳሌ ላይ ተመርኩዘው እግዚአብሔር ማንኛውንም አይነት መንገድ ተጠቅሞ እኛን ከጠፋንበት ለመፈለግ እንደሚወጣም ጨምረው ገልጸዋል። እግዚአብሔር እንደሚንከባከበን፣ በርኅራዬ እንደሚመለከተን፣ እኛን ለማዳን ሁሉንም ጥረት እንደሚያደርግ እንደ አንድ ዳኛ አድርገን መቁጠር እንችላለን በማለት ስብከታቸውን የቀጠሉት ቅዱስነታቸው የሚመጣውም ሊፈርድብን ሳይሆን ሊያድነን ነው ካሉ በኋላ እርሱ እያንዳንዳችንን በተናጥል ይወደናል፣ በየስማችንም ይጠራናል፣ ከነማንነታችንም ይወደናል ብለዋል። በዛሬው ወንጌል በሰማነው ምሳሌ ላይ የተጠቀሰው የጠፋው በግ የጠፋው እውነትም መንገድ ጠፍቶበት ሳይሆን የታመመ ልብ ስለነበረው ነው በማለት ስብከታቸውን የቀጠሉት ቅዱስነታቸው ከጌታው ለመራቅ ፈልጎ በሸሸበት ወቅት ውስጡ ጨልሞ ነበር ብለዋል። እግዚአብሔር እንደነዚህ ያሉ ነገሮችን በሚገባ ስለሚገነዘብ መቼም ቢሆን የጠፋውን በግ ከመፈለግ ታክቶ አያውቅም ያሉት ቅዱስነታቸው በዚህም ረገድ የይሁዳን ታሪክ መመልከት አግባብነት አለው ብለዋል። ይሁዳ በወንጌል ውስጥ ከተጠቀሱ ምሳሌዎች በተሻለ ሁኔታ የጠፋውን በግ በሚወክል መልኩ የተገለጸ የእርሱ ታሪክ ነው በማለት ስብከታቸውን የቀጠሉት ቅዱስነታቸው መራራ የሆነ ልብ ያለው ሰው ሁልጊዜም ቢሆን ሌሎችን ለመውቀስ የማይሰንፍ፣ ይሁዳ ከማንም ጋር መገናኘት የማይፈልግ ሰው ነበር ብለዋል። አብሮ ከመኖር የሚመነጨውን ጣፋጭ የሆነ ሕይወት ከሌሎች ጋር መኖር ስለማይፈልግ ይሁዳ ይህንን ጣፋጭ የሆነ ሕይወት መቼም ቢሆን አጣጥሞ አያውቅም ያሉት ቅዱስነታቸው እርካታ የማይሰማው ሰው እንደነበረም ጨምረው ገልጸዋል። ይሁዳ በልብ ውስጥ ጨለማ በመኖሩ ምክንያት ነው ከመንጋው የተለየው በማለት ስብከታቸውን የቀጠሉት ቅዱስነታቸው በአጠቃላይም ጨለማ ሁለት ዓይነት ሕይወት እንድንኖር ያደርገናል። ይህም እንዳለመታደል ሆኖ በሚያሳምም መልኩ በብዙ ክርስቲያኖች፣ ካህናትና ጳጳሳት ሕይወት ውስጥ እንደሚንጸባረቅ ሁለት ዓይነት ሕይወት እንደሚኖሩት ሰዎች ነው ብለዋል። ይሁዳ ራሱ ከመጀመሪያዎቹ ጳጳሳት አንዱ ነበር በማለት ስብከታቸውን የቀጠሉት ቅዱስነታቸው ይሁዳ እንደ ጠፋ በግ ሆነ። የጠፋው በግ ምን ማለት እንደሆነ መረዳትም ያስፈልጋል። እያንዳንዳችን የጠፋውን በግ ገጽታ የሚወክሉ ነገሮች በውስጣችን ይገኛሉ ብለዋል። ልብ በሚታመምበት ወቅት በጉ እንዲቅበዘበዝ ያደርገዋል። ይህንንም በሽታ የሚዘራው ሰይጣን ነው በማለት ስብከታቸውን የቀጠሉት ቅዱስነታቸው ይህንንም እውነታ በተከፋፈለው የይሁዳ ልብ ውስጥ መመልከት ይቻላል ብለዋል። ይሁዳ በመጨረሻው ሰዓት ያ የተከፋፈለው ልቡ በማኅበረሰቡ ውስጥ ያስከተለውን መጥፎ መዘዝ በተገነዘበበት ወቅት ልቡ ጨለማ በመሆኑ የተነሳ በሰይጣን ተመክቶ ነበር በማለት ስብከታቸውን የቀጠሉት ቅዱስነታቸው ይህም የጨለማ ሕይወት ከመንጋው ተለይቶ እንዲጠፋ አስገድዶት ይሁዳ የጌታ ያልሆነውን ብርሃን ለመፈለግ መውጣቱን ገልጸው እርሱን አጋጥሞት የነበረው ትክክለኛው የጌታ ብርሃን ሳይሆን ልክ አሁን በየመንገዱና በየቤቱ እንደምንመለከተው የገና መብራት ዐይነት ነበር ይሁዳን የገጠመው። በዚህም የተነሣ ተስፋ ቈርጦ ነበር ብለዋል። መጽሐፍ ቅዱሳችን እግዚአብሔር መልካም ነው፣ የጠፋውን በግ ለመፈለግ ከመውጣት ታክቶ አያውቅም እንደሚል በማስታወስ ስብከታቸውን የቀጠሉት ቅዱስነታቸው ይሁዳ ራሱን ማጥፋቱ መጸጸቱን የሚያሳይ እንደሆነ መጽሐፍ ቅዱሳችን ይገልጻል ብለዋል። ጌታ መጸጸት የሚለውን ቃል በመገንዘብ ይሁዳን ከእርሱ ጋር ይኖር ዘንድ እንደሚያመጣው አምናለሁ በማለት ስብከታቸውን የቀጠሉት ቅዱስነታቸው ምክንያቱም እስከ ሕይወታችን ፍጻሜ ድረስ እግዚአብሔር ከእኛ ጋር በመሆኑ በይሁዳ ነፍስ ውስጥም እስከ መጨረሻ ድረስ ተግባሩን ያከናውን ስለነበረም ነው ብለዋል። በገና በዓል የምንቀበለው መልካም ዜና የሚያመጣልን መልእክት ይህንኑ ነው በማለት ስብከታቸውን የቀጠሉት ቅዱስነታቸው፣ ይህም በቅንነት በመደሰት ልባችን ወደ መቀየር እንድናመራ በጌታም እንድንጽናና ነው እንጂ በመሸሽ መጽናናትን እንድንፈልግ አይደለም ብለዋል። ኢየሱስ የጠፋውን በግ ባገኘበት ወቅት ምንም እንኳን ከፍተኛ የሆነ ጉዳት ደርሶበት የነበረ ቢሆንም አልነቀፈውም በማለት ስብከታቸውን የቀጠሉት ቅዱስነታቸው፣ ኢየሱስ መከራን የሚቀበልበት ሰዓት አካባቢ በአትክልቱ ቦታ በነበረበት ወቅት ይሁዳን ጓደኛዬ በሚል አኳኋን ነበር የጠራው፣ ይህም የጌታን እንክብካቤ ያሳያል ብለዋል። እግዚአብሔር ተንከባካቢ እንደሆነ የማይረዳ ሰው የክርስቲያን እምነት ዋነኛ አስተምሮን አያውቅም በማለት ስብከታቸውን የቀጠሉት ቅዱስነታቸው፣ እግዚአብሔር ይንከባከበው ዘንድ የማይፈቅድ ሰው እርሱ የጠፋ ሰው ነው ብለዋል። ቅዱስነታቸው በስብከታቸው ማጠቃለያ ላይ እንደገለጹት በእግዚአብሔር የምንጽናናበት ምክንያት ርኅራዬን በማሳየት መልሶ ወደ ቤተ ክርስቲያን ስለሚቀላቅለን ነው ካሉ በኋላ የገናን በዓል በምንጠባበቅበት በአሁኑ ወቅት በርኅራዬ ሊያጽናናን የሚመጣውን የእግዚአብሔርን ኃይል በምንጠባበቅበት በአሁኑ ወቅት ኃጢአታችንን በቅንነት መረዳት እንድንችል እግዚአብሔር ጸጋውን ይሰጠን ዘንድ መጠየቅ ያስፈልጋል ካሉ በኋላ ስብከታቸውን አጠናቀዋል።